the voice of America. ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ ዜናውን የማስተማችሁ ሰለሞን አባተ ነኝ ኢትዮጵያ ውስጥ ለኮሮና ቫይረስ መጋለጣቸው በመርመራ የተረጋገጠ ሰዎች ቁጥር 5689 መድረሱ ተገልጿል በኢትዮጵያ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት የወጣና በጠቅላይ ሚኒስትሩ ጽህፈት ቤት ገጽ ላይ ዛሬ የተፈረ ዝርዝር መረጃ የወረርሽኙ ዋና ማዕከል አዲስ አበባ መሆኗን ያሳያል በሀገሪቱ ውስጥ ከኮቪድ-19 ያገገመው ሰው ቁጥር 2132 የደረሰ ሲሆን 95 ሰው በኮቪድ-19 ምክንያት መሞቱን መረጃው ይጠቁማል 33 ሰዎች በጠና ታመዋል ይህ በእንዲህ እንዳለ በዓለም የኮሮና ቫይረስ ስርጭትና የኮቪድ-19 ሞት አሁንም ቀዳሚ በሆነችው ዩናይትድ ስቴትስ የተጋላጩ ቁጥር ከሁለት ሚሊዮን ተኩል መብለጡ በምርመራ የተረጋገጠ ሲሆን በኮቪድ-19 ምክንያት የሞተው ሰው ቁጥር ከ125,000 ልቋል። በአምስት ስቴቶች ውስጥ በፍሎሪዳ፣ በጆርጂያ፣ በደቡብ ካሮላይና፣ በአሪዞናና በኔቫዳ የኮሮና ቫይረስ ስርጭት መጠን እንደገና እያሻቀበ መሆኑን ዛሬ የወጡ መረጃዎች ጠቁመዋል። በመላው ዓለም የኮሮና ቫይረስ ተጋላጭ ቁጥር ከ10 ሚሊዮን መብለጡን በኮቪድ-19 የሞተው ሰው ቁጥር ወደ ግማሽ ሚሊዮን መጠጋቱን የጃንስ ሃፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል ዛሬ ያወጣው መግለጫ አመልክቷል። የቦይንግ 737 ማክስ ጀቶች ፍተሻና ሙከራ ነገ ይጀምራል። ኢንዶኔዥያና ኢትዮጵያ ውስጥ ሁለት ማክስ 8 ጀቶቹ ከወደቁና አደጋዎቹ የደረሱት በጀቱ የቴክኒክ ችግር ምክንያት መሆኑ ከተረጋገጠ ወዲህ ከአየር ላይ ሙሉ በሙሉ እንዲወርዱ የተደረጉት የቦይንግ ማክስ 7 8 እና 9 ሙከራ ከነገ ጀምሮ ለሶስት ቀናት የሚካሄድ ሲሆን በዘመቻው የሚሳተፉት የፌደራሉ የአቪዬሽን አስተዳደርና የቦይንግ ኩባንያ አብራሪዎችና የፍተሻ ቡድኖች እንደሚሆኑ ቅርበት ያላቸውን ምንጮች የጠቀሰ የሮይተርስ ዘገባ መልክቷል። የ346 ሰው ሕይወት በቀጠፉት ሁለት አደጋዎች ምክንያት በዩናይትድ ስቴትስ የተወካዮች ምክር ቤት የተመረመረው ቦይንግ ኩባንያ በመቶዎች የሚቆጠሩ የክስ ዶሴዎችም ተከፍተውበታል። የነገው የቦይንግ 737 ማክስ 7 ሙከራ የሚጀምረው ሲያትል ላይ እንደሚሆን ተዘግቧል። ቦይንግም ፌደራሉ የአቪዬሽን አስተዳደርም ላቀረበላቸው ጥያቄ መልስ እንደማይሰጡ መግለጻቸውን ሮይተርስ አክሎ ጠቁሟል። የሩሲያ ወታደራዊ መረጃ ተቋም አፍጋኒስታን ውስጥ የተሰማሩ የአሜሪካና የተባበሩት ኃይሎች ወታደሮችን እንዲገድሉ ለታሊባን ክፍያ ይሰጥ እንደነበረ በተጠናቀረው መረጃ ላይ ማብራሪያ እንዳልተሰጠው ዋይት ሃውስ ቤተመንግስት ተናግሯል። ኒውዮርክ ታይምስ ጋዜጣ ከትናንት በስቲያ ያወጣውን ዘገባ አስመልክቶ የቤተመንግስቱ ቃል አቀባይ ኬሌ ማከናኒ ትናንት ለጋዜጠኞች ሲናገሩ ስለተባለው የሩሲያ ክፍያ ፕሬዝዳንቱም ሆኑ ምክትላቸው አልተነገራቸውም አያውቁም ብለዋል። በሌላ በኩል የመጪው ፕሬዝዳንታዊ ምርጫ ዲሞክራቲክ ተፎካካሪ የቀድሞ ምክትል ፕሬዝዳንት ጆ ባይደን ፈጥነው ባሰሙት ቃል የተባለው እውነት ከሆነ ፕሬዝዳንቱ ስለ ጉዳዩ እያወቁ እስካሁን አንዳች እርምጃ ያለመውሰዳቸው እጅግ የከፋ ጥፋት ነው ብለዋል። የኒውዮርክ ታይምስ ዘገባ አክሎ ባለፈው ዓመት አውሮፓ ውስጥ ከተቃጡ የግድያ ሙከራዎችና ሌሎችም እንቅስቃሴዎች ጋር GRU የሚባለው የሩሲያ ወታደራዊ መረጃ ተቋም ግንኙነት እንዳለውና ለተሳኩ ጥቃቶችም የገንዘብ ሽልማት መስጠቱን ይናገራል። በዘገባው ውስጥ የተጠቀሰውን ክስ የሩሲያ የውጭ ጉዳይ ሚኒስቴርና ታሊባን ትናንት በብርቱ አስተባብለዋል። ከ43 ዓመታት በላይ ስራ ላይ የቆየ እጅግ አሮጌውን የኒውክሌር ኃይል ማበልጸጊያ ጣቢያዋን ከነገ በስቲያ ማክሰኞ እስከ ወዲያኛው እንደምትዘጋ ፈረንሳይ አስታወቀች። የፌዘንሃይም ጣቢያ መዘጋት የአካባቢ ደህንነት ስጋታቸውን ሲናገሩ ለቆዩ ተሟጋቾች ታላቅ ብስራት ቢሆንም ለአካባቢው ሰዎች ደግሞ የሥራና የገቢ መቀዛቀዝ ፍርሃት መፍጠሩን አጃንስ ፍራንስ ፕሬስ ዘግቧል። Electricité de France በሚባለው መንግስታዊ ተቋም የሚተዳደረውን ፈረንሳይ በመስራቅ በኩል ከጀርመንና ስዊዘርላንድ ጋር በመተዋሰንበት አካባቢ ራይን ወንዝ ላይ የቆመውን የፌዘንሃይም ኒውክሌር ኃይል ማመንጫ እንደሚዘጉ የወሰኑት የቀድሞ ፕሬዝዳንት ፍራንሷ ኦላንድ ነበሩ። ፕሬዝዳንት ኦላንድ ውሳኔውን ያሳለፉት የጃፓኑ የፉኩሺማ ዳይቺ አደጋ በደረሰበት ጥቂት ወራት ውስጥ የነበረ ቢሆንም የመጨረሻውን ውሳኔ ግን ከሰባት ዓመታት በኋላ የዛሬ 2 ዓመት አካባቢ የፈረሙት የአሁኑ ፕሬዝዳንት ኢማኑኤል ማክሮን ናቸው። የጣቢያው አንድ ማብላያ ባለፈው የካቲት ሙሉ በሙሉ ተዘግቷል። ለአሜሪካ ድምጽ ከምዕራብ አፍሪካ የሚዘግበው ሪፖርተራችን ሞኪ ኤድዊን ኪንዜካ ካሜሩን ዋና ከተማ ያውንዴ ውስጥ ትናንት በፖሊስ ማዋከብ እንደተፈጸመበት ገልጿል። የፖሊስ አባላቱ መሳሪያዎቹን እንደነጠቁትና በፈረንሳይኛ ብቻ እንዲናገር ያዙት እንደነበር ሞኪ በማህበራዊ ገጾቹ ላይ ተናግሯል። በፈረንሳይኛ ተናጋሪና በእንግሊዝኛ ተናጋሪዋ ካሜሩን መካከል የተካረረ መቃቃርና የመገንጠል እንቅስቃሴ ያለ ሲሆን ያውንዴ ውስጥ በእንግሊዝኛ ስለተናገሩ ብቻ ሰዎችን እንደሚያዋክቡ ሞኪ ተቆሟል። የካሜሩን የእንግሊዝኛ ተናጋሪ ጋዜጠኞች ህብረት በትዊተር ባወጣው ብርቱ ባለው የተቃውሞ ቃል አድራጎቱን የፈጸሙት ይቅርታ እንዲጠይቁ አሳስቧል። የዜናው ሰዓት አበቃ። ክብራትና ክብራን አድማጮች፣ ዜናውን ያሰማኋችሁ ሰሎሞን አባተ ነኝ። አብራችሁን ቆዩ።